voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህንን ከራሳችን ተቋማዊ ጥንድ ግብ ጋር ማለትም ድህነትን ከማስወገድና የጋራ ብልጽግናን ከማምጣት አንጻር እጅግ ወሳኝ አድርገን እናየዋለን።
በኢትዮጵያ የዓለም ባንክ ዲሬክተር ካሪ ተርክ ናቸው። ዝርዝሩን በምሽቱ አግሬስ ይዘን እንቀርባለን።
ከምሽቱ ዜና መካከል ዋና ዋናዎቹ ካሜሮን ሰቆቃ ፈጸሙ ያለቻቸውን በመቶ የሚቆጠሩ ሰዎች አሰረች፣ አንድ የዩናይትድ ስቴትስ ሜሪላንድ ነዋሪ ለሽብርተኞች ድጋፍ አድርጓል በሚል በቁጥጥር ስር ዋለ የሚሉ ቀዳሚዎቹ ናቸው።
የኢትዮጵያ ፌዴራላዊ አንድነት መድረክ በአገሪቱ እየታየ ያለውን ቀውስና ሌሎች ነባር ችግሮች አስመልክቶ አሳስቦኛል ባላቸው ጉዳዮች ዙሪያ በትላንትናው ዕለት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጻፈውን ግልጽ ደብዳቤ ተንተርሶ ከድርጅቱ ሊቀመንበር ጋር የተካሄደ ቃለ ምልልስና ሌሎች ዘገባዎች
ሌሎች ማለት መደበኛ ሳምንታዊ ቅንብር ሐኪሙን ጠይቁ በሁለተኛው አጋማሽ ይጠብቃችኋል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ ጥር 3 2008 ዓ ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የምትመራልን ጽዮን ግርማ፣ የስርጭት መሐንዲሱ ደግሞ
ዋግነር ሮበርትስ።
ሰላም ይላሉ ከእኛ ጋር። የዓለም ዜና ይቀድማል። ካሜሩን የሰብአዊ መብቶች ረገጣን የጭካኔ እርምጃንና እስረኞችን ለማሳመን ይፈጸማል ያሉትን ሰቆቃ በመቃወም ዋና ከተማዋ ያውንዴ ውስጥ የሚገኝ ፖሊስ ጣቢያ ላይ ጥቃት አድርሰዋል የተባሉ በመቶዎች የሚቆጠሩ ሰዎችን አስራለች። በአሁኑ ወቅት ሰዎችን እየያዙ ማሰሩ የቀጠለ ሲሆን በሀገር ውስጥ የተመረቱ ብዛት ያላቸው ጠመንጃዎችና ፈንጂዎች መያዛቸውም ተዘግቧል። ሞኪ ኤድዊን ኪንዴካ አጥር ያለ ዘገባ ከያኡንዴ ያደርሶናል። ሶሎሞን ክፍሌ ያቀርበዋል።
ፎርሹዋ ማርቲን ክሎድ ያኡንዴ በምትገኝበት በካሜሩን ማዕከላዊ ግዛት ከፍተኛው የፖሊስ ባለሥልጣን ናቸው። በአሁኑ ወቅት በቁጥጥር ስር የሚገኙት 500 የሚገመቱ ወጣቶች ተይዘው የታሰሩት ከአንዳንድ የከተማዋ ነዋሪዎች በተገኙ ጥቆማዎችና የደህንነት ኃይሎች ካደረጉት ክትትል ነው ብለዋል። ፎርሷ በፈረንሳይኛ ያሉት ፖሊስ ከሕዝቡ ባገኘው እርዳታ ተጠቅሟል ነው። ያውንዴን በመሰለ ከተማ ውስጥ ይህን መሰሉን ተግባር እንዲፈጸም መፍቀድ ፈጽሞ አይቻልም። ፖሊስ ከተማዋን ለማሸበር የሚፈልጉ ወጣቶች በሙሉ እየያዘ ማሰሩን ይቀጥላል ሲሉም አስረድተዋል። አብዛኞቹ ወጣቶች ተይዘው የታሰሩት በምሽት በየቤቶቻቸው ላይ በተካሄደ ወረራ ነው። አንዳንዶቹም በየጎዳናው ጥግ እንደተኙ ነው የተያዙት። በትንሹ 100 ያህሉ ተጠርጣሪዎች ደግሞ የመታወቂያ ወረቀት የላቸውም ብሏል ፖሊስ። ቢዮላ አሪስቲድ የ40 ዓመት ዕድሜ ያለው ነጋዴ ነው። ታናሽ ወንድሙ ታስሮበታል። ከ30 በላይ የሚሆኑ ወታደሮች ከትላንት በስቲያ ማታ ሙኮሎ ወረዳ የሚገኘውን መኖሪያ ቤቱን የፈተሹት ያለ ሕጋዊ ፈቃድ መሆኑን ይናገራል። እስራቱ ሕገ ወጥ ነው፣ የሰብአዊ መብቶችን ይጥሳል ነው ያለው ነጋዴ ቢዮላ አሪስቲድ። በቅድሚያ ጉዳዩ በአግባቡ ሊመረመር ይገባል። ልጆቹን እየያዙ ከማሰር በፊትም የሚመሯቸው እነማን እንደሆኑ ማወቅ በተገባ ነበር ሲል አክሏል። በያውንዴ ዩኒቨርሲቲ የሕግ ተማሪው ፔንዳ ጆሹ በበኩሉ በጽንፈኛው ቦኮ ሐራም የሽብር ተግባር ክፉኛ ለተጎዳችውና በሀገሪቱ ስር የሰደደውን ችግር ለማስወገድ ተጠርጣሪ ወጣቶችን እየያዙ ማሰሩ መፍትሄ አይሆንም ሲል ያስረዳል። አሸባሪው ቡድን እንቅስቃሴውን ካሜሩን ከናይጄሪያ ጋር ከምትዋሰንበት ሰሜናዊ ጫፍ ወደ ዋና ከተማዋ ያውንዴ አስፍቶ ስለመሆኑ በቅድሚያ ምርመራ ሊካሄድ ይገባል፣ ወጣቶቹን እያፈሱ እስር ቤት ከማጎር በፊት ሲል መክሯል። አንዳንድ የያውንዴ ከተማ ነዋሪዎች በየቤቶቻቸው የጦር መሳሪያ እየደበቁ መሆናቸው የሚያሳየው ፖሊስ ኃላፊነቱን በሚገባ አለመወጣቱንና ተባባሪ መሆኑን ነው ብሏል። የጦር መሳሪያው ምንጭ የት እንደሆነ መንግሥት ሊመረምር ይገባል ሲልም አስገንዝቧል።
በአብዛኛው ደቡባዊ ሶማሊያና በአፍሪካ ግሬት ሌክስ በተባለው ክልል ከሚንቀሳቀሰው አክራሪ ሽብርተኛ ቡድን አልቃይዳ ጋር ንክኪ ላለው ለነውጠኛው አልሻባብ የቁሳቁስ ድጋፍ ያደርጋል የተባለ አንድ የ31 ዓመት አሜሪካዊ መከሰሱን አንድ ዩናይትድ ስቴትስ የሕግ ክፍል አስታወቀ። ዩናይትድ ስቴትስ ጠቅላይ አቃቤ ሕግ ፕሪት ባህርና ትናንት በሰጡት ቃል መሰረት የሜሪላንድ ክፍለ ግዛት ነዋሪ ሆነው ማሊክ አሊም ጆንስ ከአልሻባብ ስልጠና ለመውሰድ ወደ ሶማሊያ መጓዙም ተረጋግጧል። ከዚያም ዩናይትድ ስቴትስን ኢላማ ባደረገው የሽብርተኞች ውጊያ መሳተፉ ተዘግቧል። ጆንስ ከሶማሊያ ወደ ኒውዮርክ ከዚያም ወደ ኬንያ ተጉዞ በሽብርተኝነት ውጊያ መሳተፉም ተገልጧል። ሲጓጓዝም በሞሮኮና በተባበሩት አረብ ኤሚሬቶች በኩል እንደነበር ተመልክቷል።
በጦርነት በደቀቀችው ደቡብ ሱዳን ከሚገኙ ጠቅላላ ሕጻናት መካከል ከግማሽ በላይ የሚሆኑት ትምህርት ቤት እንዳልገቡ አንድ አዲስ ይፋ የሆነ ጥናት አመለከተ። ይህም በዓለም ከሚገኙ ከማናቸውም አገሮች ሁሉ ከፍተኛው አሃዝ መሆኑ ነው። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በዛሬ ዕለት እንዳስታወቀው ከሆነ በ6ና በ15 ዓመት የዕድሜ ክልል የሚገኙ የደቡብ ሱዳን ሕፃናት መካከል 51 ከመቶ የሚሆኑቱ ትምህርት ቤት ያልገቡ ናቸው። ደቡብ ሱዳን ውስጥ ለሁለት ዓመት የተካሄደው የእርስ በርስ ጦርነት ለብዙ ሺህ ሕዝብ እልቂትና ከ2 ሚሊዮን በላይ ለሆኑ ደግሞ ከቤት ንብረታቸው መፈናቀል ምክንያት መሆኑ ይታወቃል። ወደ 11 ሚሊዮን ገደማ ከሚሆነው ጠቅላላ የአገሪቱ ሕዝብ መካከል ገሚስ ያህሉ የሰብአዊ እርዳታ ፈላጊ እንደሆነም ተመዝግቧል።
ደቡብ አፍሪቃ የዩናይትድ ስቴትስ የዶሮ ተዋጽኦዎችን ወደ አገሯ እንዲገባ እንደ አውሮፓውያን ዘመን አቆጣጠር እስከ መጋቢት 15 ቀን ድረስ ካልፈቀደች በአገዋ ማለትም የዩናይትድ ስቴትስ ለአፍሪቃ ምርቶች የሚሰጠው ከቀረጥ ነጻ የሆነ ገበያ ተጠቃሚ እንደማትሆን ተገለጠ። ይህ የተገለጸው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ትናንት ሰኞ ባሳለፉት ሕግ መሆኑም ታውቋል። ባለፈው ሳምንት የደቡብ አፍሪካው ንግድና ኢንዱስትሪ ሚኒስትር ሮድ ዴቪስ ሲናገሩ ሁለቱ አገሮች የተለያዩ ጉዳዮች ላይ ስምምነት ላይ መድረሳቸውን ገልጠዋል። የዩናይት ስቴትሱ አምባሳደር ማይክል ፎርማን ግን ፕሪቶሪያ ገና ብዙ የሚቀራት እንዳለ ነው ያመለከቱት።
ከዛው ከደቡብ አፍሪካ ጋር በተያያዘ ዜና ባለፉት 6 ሳምንታት የዓመት በዓል ወቅት ደቡብ አፍሪካ ውስጥ በየመንገዱ በተፈጸሙ 1400 ግጭቶች ወደ 1800 ደቡብ አፍሪካውያን ተገድለዋል። የትራንስፖርት ሚኒስትሯ ዱፖ ፒተርስ ዛሬ ማክሰኞ በሰጡት ቃል 1755ቱ ግድያዎች የተመዘገቡት እንደ አውሮፓ አቆጣጠር ከታህሳስ 1 እስከ ጥር 14 ባሉት ሳምንታት ሲሆን ይህም ካለፈው ዓመት በ14 ከመቶ ብልጫ እንዳለው ተመልክቷል። ሚኒስትሯ አክለውም ወደ 6000 ሰዎች ደግሞ ጠጥቶ በመንዳት መታሰራቸውን ጠቅሰው ከተወሰነው ፍጥነት በላይ መንዳት፣ በግድየለሽነት ማሽከርከር፣ ጥገናቸው ያልተሟሉ መኪኖችን መጠቀም፣ እነዚህ ሁሉ ለአደጋዎች የሚያጋልጡ መሆናቸውን ተናግረዋል። እንደ አውሮፓ አቆጣጠር ባለፈው ጥቅምት ወር የወጣ አንድ የዓለም ጤና ድርጅት WHO ዘገባ እንዳመለከተው በየዓመቱ በመላው ዓለም በትራፊክ አደጋ ወደ 1.25 ሚሊዮን ሰዎች ሕይወታቸውን ሲያጡ ከፍተኛው ቁጥር የአፍሪካውያን መሆኑም ተመልክቷል።
ዛሬ ማክሰኞ ቱርክ ዋና ከተማ ኢስታንቡል ውስጥ ለደረሰውና እስካሁን በተገኙት መረጃዎች 10 ሰዎችን ገድሎ ሌሎች 15 ላቆስለው ጥቃት ተጠያቂው የሶሪያ አጥፍቶ ጠፊ መሆኑን ፕሬዚዳንት ኤርዶጋን አስታወቁ። ፕሬዚዳንቱ በቴሌቪዥን ባስተላለፉት መልእክት ድርጊቱን አውግዘው ከሟቾች መካከል የቱርክና የውጭ ዜጎችም እንደሚገኙባቸው ገልጠዋል። ፍንዳታው የኢስታንቡልን ታሪካዊና የቱሪስት መስህብ የሆነችውን የሱልታን ሐሜትን ወረዳ ክፉኛ ማውደሙ ታውቋል። የአይን ምስክሮችም የፍንዳታውን ኃይለኛ ነበር ሲሉ ሲገልጹ የአካባቢውን መሬት ያንቀጠቀጠና ያናወጠ እንደነበርም አመልክተዋል። ከፍንዳታው በኋላም ጠቅላይ ሚኒስትሩ አህመድ ዳውድጎሎ አስቸኳይ ስብሰባ መጥራታቸው ተሰምተዋል።
ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በመጨረሻም ኢራቅ ውስጥ ትናንት የደረሰውንና በትንሹ 46 ሰዎች ገድሎ ሌሎች 100 ያህል ያቆሰለውን ፍንዳታ ዩናይትድ ስቴትስ አወገዘች። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን አማጽያን ኢላማችን እንኳ ሻያቶች ነበሩ በማለት ኃላፊነቱን ግን ወስዷል። አንደኛዎቹ አጥፍቶ ጠፊዎች ራሳቸውን ከማጋየታቸው አስቀድሞ በባግዳዱ ትልቅ የገበያ አዳራሽ በወሰዱት ጥቃት 18 ገድለዋል። ከዋና ከተማዋ ባግዳድ በስተሰሜን 90 ኪሎ ሜትር ላይ ደግሞ ሌሎች አጥፍቶ ጠፊዎች ባካሄዱት ጥቃት በትንሹ 23 ሰዎች መግደላቸው ታውቋል። ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ጥቃቱን አረመኔያዊ የሽብርተኛነት ተግባር ብለው ኢራቅ ነውጠኞችን ለማጥፋት በመታረጋው እንቅስቃሴ ሁሉ የዩናይትድ ስቴትስ ድጋፍ እንደማይለያት አረጋግጠዋል። ዜናው አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
የሰዓቱን የዓለም ዜና ነበር በማስቀደም ያሰማናችሁ። በስርጭታችን የጊዜ ሰሌዳ መሰረት አሁን ቀዳሚው የምሽቱ አብይ ርዕስ ይሆናል። በአስቸጋሪ ድህነት ውስጥ የሚኖሩ ዜጎች ድጋፍ የሚያገኙበት የምግብና ሌሎች ዋስትና ፕሮግራሞች ከኢትዮጵያ ገጠሮች ወደ ከተሞች መምጣቱ ተገለጠ። በመጪው ሐምሌ ወር ለሚጀምረው የከተማ ውስጥ ድህነት ማስወገጃ የ300 ሚሊዮን ዶላር ብድር ስምምነት ዛሬ በኢትዮጵያ መንግስትና በዓለም ባንክ መካከል ተፈርሟል። እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል።
የፊታችን ሐምሌ የሚጀመረውና ለሚቀጥሉት 5 ዓመታት የሚዘልቀው የከተማ ሴፍቲኔት ፕሮግራም 450 ሚሊዮን ዶላር ወይም 9.5 ቢሊዮን ብር ወጪ የሚደረግበት ነው። ከዚሁ ገንዘብ ውስጥ አብዛኛው በዓለም ባንክ ብድር የሚሸፈን ሲሆን በዛሬው ዕለትም የ300 ሚሊዮን ዶላር ስምምነት ተፈርሟል። ስምምነቱን ከዓለም ባንክ የኢትዮጵያ ዳይሬክተር ካሪ ተርክ ጋር የተፈራረሙት የገንዘብና ኢኮኖሚ ትብብር ሚኒስትር አብዱላዚዝ መሐመድ ለፕሮጀክቱ ከሚያስፈልገው ገንዘብ ቀሪው 150 ሚሊዮን ዶላር በመንግስት እንደሚሸፈን ተናግረዋል። በአጠቃላይ የሚያስፈልገው ገንዘብም 450 ሚሊዮን ዶላር መሆኑን ያስረዱት መንግስት የከተማ ሴፍቲኔት ፕሮግራም የቀረጸው በገጠር እየተካሄደ ያለው የሴፍቲኔት ፕሮግራም ባስገኘው ውጤት መነሻነት መሆኑን ሚኒስትሩ አመልክተዋል። የፕሮግራሙ የመጀመሪያ ምዕራፍ የሆነው ይህ ፕሮጀክት በ11 ከተሞች የሚገኙ 600 ሺህ ድሆችን ተጠቃሚ እንደሚያደርግ ማስተዋውቀዋል።
The project will support urban poor through cash transfers, financial and technical support to access community.
ፕሮጀክቱ ገንዘብ ያስተላልፋል። ተጠቃሚዎቹ ኑሯቸውን ለማሸነፍ የሚያስችሉ እድሎችን ያገኙ ዘንድም የገንዘብና የቴክኒክ ድጋፍ በማድረግ ተቋማትም ይህንን ድጋፍ ማድረግ ይችሉ ዘንድ አቅማቸውን በመገንባት እንዲሁም ለፕሮግራሙ አስፈላጊ ለሆኑ ራስ የማቆያ አገልግሎቶች ቁልፍ ስርዓቶችን በማዘጋጀት የከተማ ድሆችን ይደግፋል።
በኢትዮጵያ የዓለም ባንክ ዳይሬክተር ካሪ ተርክ በበኩላቸው ድርጅታቸው ፕሮግራሙን እንደሚደግፍ ገልጸዋል። የማህበራዊ ዋስትናና የመንግስት ኃላፊነት ለሚመስል ፕሮግራም እንዴት ገንዘብ ሰጣችሁ በሚል ከጋዜጠኛ ለቀረበላቸው ጥያቄም ተከታዩን መልሰዋል።
ይህንን ከራሳችን ተቋማዊ ጥንድ ግብ ጋር ማለትም ድህነትን ከማስወገድና የጋራ ብልጽግናን ከማምጣት አንጻር እጅግ ወሳኝ አድርገን እናየዋለን። ድሆችን ይበልጥ በመደገፍና ለተገፉ ቡድኖች አቅርቦት ባዘጋጀን ቁጥር ኢፍትሐዊነትን የበለጠ እንቀንሳለን፣ የእድገት ሂደቶችንም የበለጠ እናረጋግጣለን። በኢትዮጵያ በፍጥነት እየተካሄደ ባለው እድገት ድሆች መካተታቸውን እናረጋግጣለን። ስለዚህ እኛ ይህንን ፕሮግራም የማህበራዊ ዋስትና ፕሮግራም አድርገን አናየውም።
በዓለም ባንክ የዚህ ፕሮጀክት ግብረ ኃይል ቡድን መሪ ሙድሪስ አብዱላሂ ፕሮጀክቱ በገጠር ከሚካሄደው የሴፍቲኔት ፕሮግራም ጋር እንደሚመሳሰል ለቪኦኤ አብራርተዋል።
ከገጠርማው አካባቢ ልምድ በመነሳት በአርበን ኤሪያም ወይም በከተሞች አካባቢም ሲሚለር ፕሮግራም ቢሰራ በድህነት ላይ ጥሩ ለውጥ ማምጣት ይቻላል በሚል እይታ መንግስት ይህን ፕሮጀክት ለመጠንሰስ ተነሳስቶ ላለፉት አንድ ዓመት ከመንግስት ጋር በአጋርነት አብረን ሰርተን አሁን ይኸው ለመጽደቅ ደረጃ ደርሷል። ስለዚህ ይሄ ፕሮግራም አሁን የሚጀምረው በ11 ዋና ከተሞች ላይ ነው። የሚቀጥለው ሐምሌ ጀምሮ በተግባር ስራውን ይጀምራል።
እዚህ ላይ ኢትዮጵያ ውስጥ ሴፍቲ ኔት አዲስ አይደለም፣ እርስዎም እንዳሉት በ2005 ተጀምሯል። በአሁኑ ሰዓት እንኳን በአገሪቱ 7.9 ሚሊዮን የሚሆኑ የሴፍቲ ኔት ተጠቃሚዎች ይገኛሉ በመላው አገሪቱ። እና ይሄኛው አሁን የከተማው ሴፍቲ ኔት ከገጠሩ ጋራ ተያይዞ የሚሰራው
ጥሩ ጥያቄ ነው። ቅድም አልመለስኩም። በጣም ጥሩ ጥያቄ ነው። ሁለቱም ፕሮጀክቶች ከማቀናጀት አኳያ ሚኒስትሪ ኦፍ ሌበር ኤንድ ሶሻል አፌርስ
ሰራተኛና ማህበራዊ ጉዳይ ሚኒስትር
ማህበራዊ ጉዳይ ሚኒስቴር የዚህ ፕሮግራም ማጋር ነው። ሁለቱንም ፕሮግራሞች ወይም ፕሮጀክቶች ለማስተባበር የስራ ዝርጋታ ስራዎች ላይ በሰዎች ልየታ ወይም ታርጌቲንግ ዙሪያ ማኔጅመንት ኢንፎርሜሽን ሲስተም የጋራ የሆነ ለመዘርጋት እንቅስቃሴ እየተካሄደ ነው ያለው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ደግሞ የሁለቱም ፕሮጀክቶች በአንድ ዩኒት ለማስተባበር አቅም እየገነባ ነው ያለው። የግብርና ሚኒስቴርና የከተማና ቤቶች ልማት ሚኒስቴር በዚህ ፕሮጀክት ዲዛይን ላይ በጋራ እየሰሩ ነበረ። ልምድ ልውውጥ ስራዎች አሉ። በአፈጻጸሙም ወቅት ደግሞ ብዙ ልምዶች ከዛ ለመውሰድ በጋራ እየተመካከሩ ነው እየሰሩ ያሉት።
የገጠሩ የሴፍቲ ኔት ፕሮግራም እጅግ ከፍተኛ የሆነ የምግብ ዋስትና ችግር ያለባቸውን ሰዎች ነው የሚያቅፈው። የከተማው መስፈርቱ ተመሳሳይ ነው ማለት ይቻላል። ከተማና ገጠር ከመሆኑ ውጭ ተመሳሳይ ነው ሴፍቲ ኔቱ።
ይህም የሚያተኩረው ከድህነት ወለል በታች ያሉ ዜጎችን በሙሉ ነው አድረስ የሚያደርገው። መነሻው ያ ነው። እነዚህ ሰዎች በተለያየ ሌቭል ድህነት አሉ፣ ግን ከሌላ ህብረተሰብ አኳያ ስታይ ከድህነት ወለል በታች በመንግስት በተቀመጠው ከድህነት ወለል በታች በከተሞች አካባቢ 25.7% የሚሆኑ ሰዎች ከድህነት ወለል በታች ናቸው። እነዚህን ሰዎች ነው አቅፎ የሚነሳው። ይህ ደግሞ የዚች የአንድ የመጀመሪያ ፌስ ፕሮጀክት ሳይሆን መንግስት ከአስር ዓመት ላይ ሁሉንም በከተማ አካባቢ ያሉ ከድህነት ወለል በታች ያሉ ሰዎች ለማቀፍ ነው የሚፈልገው። ኦብጀክቲቭም የነሱ ኑሮ ከማሻሻል አኳያ ተጨማሪ ድጋፎችም በፕሮጀክቱ ይሰጣሉ። ስልጠናዎች፣ ራሳቸው ሰዎች ራሳቸውን እንዲችሉ የራሳቸውን ቢዝነስ ስራዎች ውስጥ እንዲሳተፉ ለመቀጠር ዝግጁ እንዲሆኑ ይህን ሁሉ ስራዎችን ነው የሚሰራው።
በኢትዮጵያ የተለያዩ አካባቢዎች እየተካሄደ ባለው የገጠር ሴፍቲኔት ፕሮግራም ወደ 8 ሚሊዮን ዜጎች የታቀፉ ሲሆን በከተማው ሴፍቲኔት ፕሮግራምም ከ900 በላይ በሚሆኑ ከተሞች ወደ 4 ሚሊዮን ዜጎችን ለመድረስ እቅድ መያዙ ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአዲስ አበባ ማስተር ፕላን ጋር ተያይዞ በኦሮሚያ ክልል ከስምንት ሳምንታት በፊት የጀመረው የተቃውሞ እንቅስቃሴ በተለያዩ ከተሞች እንደቀጠለ መሆኑን ምንጮች ተናግረዋል። በኦሮሚያ ዩኒቨርሲቲ ከትናንት በስቲያ የተጀመረው ተቃውሞ ዛሬም ቀጥሎ የመንግስት ኃይሎች እርምጃ እየወሰዱ መሆኑንና ተማሪዎች ወደ አካባቢው ማህበረሰብ እየሸሹ መሆናቸውን የኦሮምኛ ክፍል ባልደረባችን ያነጋገሯቸው ነዋሪዎች አመልክተዋል። ፌዴራል ፖሊስ ልጆቹን ለምን ትሸሽጋላችሁ በማለት አርሶ አደሮች ላይ ተኩስ መክፈቱንና የተጎዱ ሰዎች መኖራቸውን ምንጮቹ ገልጠዋል።
ስለ ሀሮማያ ዩኒቨርሲቲ ውሎ ለባልደረባችን ነሞ ዳንዲ የገለጸለትና ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀ የአይን ምስክር እንዲህ ብሏል።
ናኖ መርሴ ጅሩ ዩኒቨርሲቲ መርሴ ጅሩቲ በቀተኒ ኤገ በቀተኒ ቦዳ
ተማሪዎቹ በዩኒቨርሲቲው አካባቢ ወዳሉት ቀበሌዎች ሸሽተው ያገኙት ሰው ጋር ተሸሸጉ። ፌዴራል ፖሊስ ደግሞ የደበቃችሁትን ተማሪ አውጡ በማለት አርሶ አደሩ መደብደብ ያዘ። ተማሪው ለነፍሱ ብሎ እኛ ጋር መጥቶ ተደበቀ። አንተ ጋር መጥቶ የተደበቀውን ሰው እንዴት አሳልፈ ትሰጣለህ? እኛም ኦሮሞዎች እነሱም ኦሮሞዎች ብሎ እምቢ አለ አርሶ አደሩ። ደግሞ
በመቀጠልም የአይን ምስክሩ
አማ አከማሌ መከላከያን ነምነ ኮሊት እንድር ምን ዳንዲ ሊሆን ደዋን ጭበጅሩ የተወደውን በፈሙን
መከላከያም ተኩስ ከፈተ። ብዙዎች በጥይት ተመተዋል። ሁለት አርሶ አደሮች ወደ ሆስፒታል ተወስደዋል። አሁንም ተኩስ ይሰማል። ባድመን ነው የሚመስለው። አርሶ አደሩም ምንቻውን ይዞ ከያለበት ለመረዳዳትና ለመመከት እየሞከረ ነው። መከላከያዎች መንገዱን በመዝጋት ላይ ስላሉ ሁኔታውን ለማወቅ ያስቸግራል። የሞተም ሰው ሊኖር ይችላል።
በተመሳሳይ በሀሮማያ ሁለተኛና መሰናዶ ትምህርት ቤት ተማሪዎችም ትናንት የተቃውሞ ሰልፍ በማድረጋቸው በዕለቱ የተያዙትን ጨምሮ ወደ 200 የሚሆኑ የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች በሀሮማያ ፖሊስ ጣቢያ ታስረው እየተንገላቱ ናቸው ሲል ነዋሪው አስረድቷል። ይህ በዚህ እንዳለ በምስራቅ ወለጋ ኪራሞ ከተማ የታሰሩ ተማሪዎችና አቶ በቀለ ገርባ ይፈቱ ብለው የመሰናዶ ትምህርት ቤት ተማሪዎች የተቃውሞ ሰልፍ እንዳደረጉና የአካባቢውን ማህበረሰብ ከተማሪዎቹ ጋር ተቀላቅሎ ተቃውሞ ማሰማቱን አንድ ስሜን እንዳትነግሩብኝ ያለ ተማሪ ለባልደረባችን ለቱጁቤ ኩሳ ገልጾላታል። የአካባቢው አስተዳዳሪና የከተማዋ የኦህዴድ ተመራጭ የሆኑት ወይዘሮ አበባ በየነ መጥተው ለማረጋጋት ሞከሩ። ተማሪው ግን የታሰሩት እስኪፈቱ አንማርም ብለው ተቃውሟቸውን ቀጥለዋል ካለ በኋላ
በኋላ አጋዚ ከጊዳ አያና መጣ። ተማሪዎችን ለቅመው ወደ እስር ቤት ወሰዱ። መምህር ገደፍ የተባሉ አስተማሪ አንተ ነህ ይሄን ያነሳሳው አይደል? ተብለው እስር ቤት ውስጥ እየተሰቃዩ ናቸው። ሴቶች ሳይቀሩ ነው እስር ቤት ተወስደው እየተደበደቡ ያሉት።
በኪራሙ ከተማ ተደረገ የተባለውን ሰልፍ አስመልክቶ ለማጣራት የወረዳው አስተዳዳሪ ወደ ሆኑት ወደ አቶ አምሳለ ጀለታ ቢደወል ስልካቸውን አላነሱትም። በሐረማያ ዩኒቨርሲቲና አካባቢው የተካሄደውን ተቃውሞና ተጎዱ የተባሉትን ሰዎች በተመለከተ ደግሞ ትናንቱኑ ያነጋገርናቸው የምዕራብ ሐረርጌ ፖሊስ ኮማንደር ኦስማን መሐመድ የሚባለው ሁሉ ሐሰት ነው፣ ሁሉ ሰላም ነው የሚል ምላሽ መስጠታቸው ይታወሳል።
በኦሮሚያ ክልል አሁንም ግድያና እስራት እየተካሄደ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ተናገሩ። በኦሮሚያ በሚገኙ ዩኒቨርሲቲ ቅጥር ግቢ ወታደሮች መስፈራቸውንም አስታውቀዋል። መንግሥት በበኩሉ በአሁን ወቅት በኦሮሚያ ሰላም ሰፍኗል፣ ጸረ ሰላም ናቸው የሚላቸውንም ኃይሎች ሕዝቡ እየታገላቸው ነው ይላል። መለስካቸዋማ ዝርዝሩን ከአዲስ አበባ ልኳል።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በተለይ ለቪኦኤ እንደገለጹት በኦሮሚያ ክልል አሁንም ግድያዎች እየተካሄዱ ናቸው። ሰዎች በተለይም የኦፌኮ አባላትና በየደረጃው የሚገኙ የአመራር አባላቱ ከየስፍራው እየተለቀሙ እየታሰሩ ናቸው ይላሉ። የተገደሉ ሰዎችን ቁጥር በተመለከተ በትክክል ለመናገር ደግሞ ድርጅታቸው አሁን ያለበት ሁኔታ ከፍተኛ እንቅፋት እንደፈጠረበት የገለጹት ዶክተር መረራ የኦፌኮ ዋና ጸሐፊ አቶ በቀለ ነጋ ከቤታቸው እንዳይንቀሳቀሱ የጣለባቸው የቁም እስር እና በየቦታው የነበሩ የድርጅቱ ሠራተኞች ለእስር መዳረግ ትክክለኛ መረጃ በየጊዜው ለመሰብሰብ ትልቅ ችግር እንደፈጠረ ይናገራሉ። ስለሆነም ድርጅታቸው ኦፌኮም ሆነ በቅርቡ መድረክ ይፋ ካደረገው የሟቾች ቁጥር ይልቅ ሂዩማን ራይትስ ዎች የተሰኘው የሰብአዊ መብቶች ተሟጋጅ ድርጅት ከሳምንት በፊት የአካባቢ ምንጮችን ጠቅሶ በኦሮሚያ የተገደሉ ሰዎች ቁጥር 140 ይደርሳል ያለው ወደ እውነቱ ይቀርባል ይላሉ። መንግስት ግን እስከ ዛሬ በተቃውሞ ሰልፎቹ ላይ ተገድለዋል ብሎ ይፋ ያደረገው 5 ሰዎች ብቻ መሆናቸው አይዘነጋም። 2 የጸጥታ ኃይሉ ባልደረቦችም በሰልፈኞች መገደላቸውን መንግስት ይፋ አድርጓል። ዶክተር መረራ ጉዲና በበኩላቸው በአሁኑ ወቅት የተገደሉትን ሰዎች ቁጥርም ሆነ ሌላውን መረጃ ለመሰብሰብ ያለውን ችግር በመጠቆም የሚከተለውን ብለዋል።
የእኛ አባሎች ደውሎ ካልነገሩን ዝም ብለን ሰው ደውሎ ስለነገረን ብቻ እንደዚህ የሚባል ሰው ሞቷል ብለን አንመዘግብም። ግን ወደ እውነታው የሚቀርበው የአምነስቲ ኢንተርናሽናል ነው። እነሱ በተለያዩ መንገዶች ቼክ ያደርጋሉ። እኛ ግን አይዋሹንም የምንላቸው አባሎች አረጋግጠው የሚሰጡልን እንጂ ለምሳሌ ጫካ ውስጥ ተገለው ተጥሎ ስም የሌላቸው ሰዎች አንመዘግብም፣ ያለ ስም እንትና እናደርግም። ስለዚህ ግድያው ቀጥሏል።
ይሁንና ከየትኛውም ወገን የተገደሉ ሰዎችን ቁጥር በተመለከተ በቅርብ ጊዜ ከመንግስት የተሰጠ መግለጫ የለም። በመንግስት መገናኛ ብዙሀን በአሁኑ ወቅት የሚነገረው በኦሮሚያ ክልል በጸረ ሰላምና በጸረ ልማት ኃይሎች ተቀስቅሶ የቆየው ሁከት መርገቡንና ሰላም መስፈኑን ሲሆን በአንዳንድ በክልሉ ከተሞች በመንግስት በሚከናወኑ ስብሰባዎችም እነዚህ አፍራሽ የሚባሉ ኃይሎችን ህዝቡ እንደሚታገላቸው ሲገለጽ ይደመጣል፣ ይታያል። ዶክተር መረራ ጉዲና ግን ግድያ ዛሬም አለ ነው የሚሉት።
ወደ ሳምንቱ መጨረሻ አካባቢ ለምሳሌ ወለጋ ዩኒቨርሲቲ አንድ ወጣት ተማሪ ተገሎ ወንዙ ተጥሏል። ሉባቦር ገቼ የሚባል ተማሪ ነው፣ ወለጋ ዩኒቨርሲቲ የሚማር ያው ስለምሳሌ እሱ ተገሎ ወንዝ ተጥሏል። አብደታ ውላንሳ የሚባል ከአምቦ የታሰረ ከዚህኛው ቀውስ በፊት የታሰረ ልጅ ሞቶ ሬሳው ምልክ ከገባ 3-4 ቀን ሆኖታል። ሬሳውን አንለቅም ብሎ ለምን ሬሳውን እንደማይለቁ አላቅም። ቤተሰቦቹ አምቦ አካባቢ ናቸው። ይሄ አብደታ ውላንሳ የኛ አባል የነበረ የኛ ታዛቢ የነበረ ልጅ ነው። እስካሁን ሬሳ እስከ ትናንት ማታ ድረስ ሬሳ ሲጠብቁ ነበረ አንሰጣችሁም ብሎ
በምን ሁኔታ እንደሞተ ወይም እንደተገደለ ተገድሎም ከሆነ ይታወቃል።
ሰው እንግዲህ በእስር ቤት ነው የሞተው። ከዛ በፊት የተካሄደበት ድብደባ ይሁን ምን ይሁን ለምርመራ ነው እንግዲህ የላከው። የምርመራ ውጤቱንም ያስገባው መንግስት ነው። እሱንም ሳይናገር ለቤተሰቡ ሬሳውንም አንሰጥም ብሎ እስከ ትናንት ማታ ድረስ ሬሳ ሁሉ እንግዲህ ታስሮ ነው ያለው ማለት ነው። አብደታው ላዛው የአምቦ ወጣት ነው። በቀደም እሁድ ሳምሶን ከተማ የሚባል የመደወላቡ ዩኒቨርሲቲ ተማሪ ተገሎ ተገኝቷል። መደወላቡ ዩኒቨርሲቲ ማለት ነው። ገና ለገና ወጣቶቹ ሰላማዊ ሰልፍ ሊወጡ ይችላሉ እያሰቡ ነው ተብሎ
እስራቱም በሰፊው መቀጠሉን ዶክተር መረራ ይዘረዝራሉ።
ብዙ ቦታ የኛ አባሎች ለምሳሌ 97 ምርጫ ተወዳዳሪዎች የነበሩ ታዛቢዎች የነበሩ በየቦታው በኃላፊነት የሚሰሩ ሰዎች ብዙ ቦታ የቦረና ዞን ሀረር አካባቢ አርሲ ውስጥ ደቡብ አርሲ ለምሳሌ ዶዶላ አርሲ ነገለ በዚህ በእኛ መስመር አማያ ወልሶ አካባቢ ብዙ ቦታ እስራቱ አለ። አሁንም ቀጥሏል ማለት ነው።
ዶክተር መረራ እንደሚሉት በአሁኑ ጊዜ በእጅጉ የሚያሳስባቸው በኦሮሚያ የሚገኙ ዩኒቨርሲቲዎች ተማሪዎች ጉዳይ ነው። በኦሮሚያ ባሉ ዩኒቨርሲቲዎች ቅጽር ግቢ ሁሉ ወታደሮች ሰፍረዋል። እነዚህ ወታደሮች ተማሪዎችን ምኝታ ቤታቸው ድረስ በመሄድ እንደሚደበድቧቸውም ይናገራሉ። ተማሪዎቹም ሁልጊዜ በፍርሃትና በጭንቀት ላይ እንደሚገኙ መረጃዎች እንዳሏቸው ዶክተር መረራ ያስረዳሉ። ባለፈው ሳምንት አምነስቲ ኢንተርናሽናል የተባለው ለሰብአዊ መብቶች ተሟጋች ዓለም አቀፍ ድርጅት ካለፈው ታህሳስ ወር አጋማሽ ጀምሮ በመላ ኦሮሚያ ክልል የተገደሉ ሰዎች ቁጥር ከ125 እስከ 130 እንደሚደርስ ገልጿል። አምነስቲ አክሎም የኢትዮጵያ መንግሥት ተቃውሞ የሚያሰሙትን መግደሉን እንዲያቆምና የታሰሩትንም እንዲፈታ ዓለም አቀፉ ኅብረተሰብ ጫና እንዲያደርግ ጥሪ አቅርበዋል። የአውሮፓ ኅብረት ባለሥልጣናት የኢትዮጵያውን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን ወደ ብራሰልስ እንደጋበዟቸው እና ዛሬና ነገ ስብሰባ እንደሚያደርጉ የተረዳው ሂውማን ራይትስ ዎችም ባለሥልጣናቱ ስለ ኦሮሚያ ክልል ሁኔታና ከ10 ሚሊዮን በላይ ኢትዮጵያውያንን ሕይወት ስጋት ላይ የጣለውን ድርቅ በተመለከተ ጠንከር ያሉ ጥያቄዎች እንዲያቀርቡላቸው ጥሪ አስተላልፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ አውሮፓ የሚወስደን ይሆናል። በኮሎን ጀርመንና በሌሎችም ከተሞች በአውሮፓውያን አዲስ ዓመት ወቅት በሴቶች ላይ የደረሱትን ጥቃቶች ያስተባበሩት የስደተኞች ቡድኖች ናቸው ከተባለ በኋላ በአውሮፓ ያለው የኢሚግሬሽን ቀውስ መልኩን ቀይረዋል ይላል። የስዊድን ፖሊሶች በአገሪቱ ውስጥ በሴቶች ላይ የደረሱ ተመሳሳይ ጥቃቶችንም ሸፋፍነዋል ለሚለው ክስ ባለስልጣናት መልስ እንዲሰጡ ይጠበቃል። ስደተኞች ከሰሜን ምስራቅ ከመካከለኛው ምስራቅና ከሌሎች አንዳንድ የእስያ ክፍሎች ወደ አውሮፓ በሚጎርፉበት በአሁኑ ወቅት የአውሮፓ መንግስታት ስደተኞቹን ባስተናገዱ አገሮች ውስጥ የተቀሰቀሰውን ጸረ ስደተኞች ስሜት ወይም ጸረ ስደተኝነት የጎላበት ስሜት ለማርገብ እየታገሉ እንደሆነ በመግለጽ የአሜሪካ ድምጽ ራዲዮ ዘጋቢ ዛለቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
ፔጊዳ የተባለው የጀርመን ቀኝ ክንፍ ቡድን ያስተባበረው ጸረ ስደተኞች ሰልፍ በሚካሄድበት በአሁኑ ወቅት በብዙ ሺህ የሚቆጠሩ ሰዎች መቻቻል እንዲኖር ጥሪ በማድረግ ሌፕዚግ በተባለችው ምስራቃዊት ከተማ መንገዶች ላይ ሰልፍ ወጥተዋል። ጸረ ስደተኞች ቡድኖች በምዕራቡ ዓለም እስላማዊነትን ማስፋፋት የሚሉትን የመቃወም ሰልፍ ማድረግ ከጀመሩ ውለው አድረዋል። ታቲያና ፌስተሪንግ የተባለች የፔጊዳ መሪ ስደተኞቹ ሴቶችን ማጥቃት ጀምረዋል ትላለች። እነዚህ ሙስሊም ስደተኞች አጠቃላይ የሽብር ጥቃት ጀምረዋል። የጀርመን ሴቶችን፣ ነጣ ያለ የጸጉር ቀለም ያላቸውን ነጭ ጀርመናውያን ሴቶች እያጠቁ ነው። ጸረ ስደተኞች የሆኑ ቡድኖች ትላንት ኮሎኝ ከተማ ላይ በፓኪስታን በሶሪያና በአፍጋኒስታን ስደተኞች ወንዶች ላይ ተከታታይ ጥቃቶች አካሂደዋል። ይሁንና በርካታ የሀገሪቱ ሴቶች ጥቃቱን በመቃወም በመንገዶች ወጥተዋል። የጽንፈኞቹ ቀኞች ተቃዋሚ የሆነው የኮሎኝ ቡድን አባል የሆነችው ኤሚሊ ሚቸልስ ፔጊዳ የተባለው ጽንፈኛ ቡድን ተግባር እንደሚያስቆጣት ገልጻለች።
ፔጊዳ በአሁኑ ወቅት የሚፈጽመው ተግባር ያስቆጣኛል። ፔጊዳም ሆነ በዛሬው ዕለት የተሰባሰቡት ዱርዬዎቹ ሁሉ
ስለ ሴቶች መብት ደንታ እንደሌላቸው ሁላችንም የምናውቀው ነገር ነው። ሁሌም ቢሆን እዚህ የሚመጡት የውጭ ሀገራት ተወላጆችን ለመደብደብ ነው፣ ፕሮፓጋንዳቸውን ለማሰማት እንጂ በሴቶች ላይ የሚፈጸመውን አድሎ ለመቃወም አይወጡም እኮ።
በሌላ ዜና ደግሞ ስዊድን ውስጥ ፖሊሶች በአዲሱ ዓመት በዓል ወቅት አብዛኛውን ጥቃት የፈጸሙት ስደተኞች ናቸው የሚለውን ወሬ ሸፋፍነዋል እያሉ ነው የሀገሪቱ ሚዲያ ዘገባዎች። የብሔራዊ ፖሊስ ኃላፊ ዳን ኤልያሰን በክሱ ላይ ምርመራ እንደሚካሄድ ትላንት አስታውቀዋል።
ይህ ጉዳይ በሚገባ መጣራት ያለበት ነገር ነው። ይህ ዜና እውነትነት ካለው መስተካከል ይኖርበታል።
የጀርመን ቻንስለር አንጌላ መርከል ደግሞ ገደብ የሌለው የስደተኞች ፍሰት ጋብ እንዲል ያስፈልጋል ብለዋል።
ለሰዎች መሰደድ ምክንያት የሆኑትን ነገሮች መዋጋቱ ላይ ማትኮር ይኖርብናል። አሁን በተጀመረው በአዲሱ ዓመት ውስጥ ማድረግ የምንፈልገው ነገር የስደተኞችን ቁጥር ጉልህ በሆነ መንገድ እንዲቀንስ ማድረግ ነው። እዚህ ያሉት ስደተኞች ከህዝቡ ጋር እንዲዋሃዱ ማድረግ ስለሚያስፈልግ በአሁኑ ወቅት ሰው ሁሉ የሚነጋገርበት ነጥብ ስደተኞቹን ለማዋሃድ የተሻለው መንገድ የትኛው ነው የሚለው ነው። ባለፈው ሌሊት ላይ የተፈጸመውን አስከፊ ድርጊት ስለምናውቅ የመዋሃድ ተግባርን ለማሳካት በህብረተሰቡ ዘንድ ግልጽነት እንዲኖር ያስፈልጋል። ይሁንና ስደተኞቹም ቢሆኑ የእኛን ህግና እሴት ለማክበር ፍላጎት እንዲኖራቸው ያስፈልጋል።
በግጭትና በትርምስ ባህል ውስጥ ላደጉት አንዳንድ ሰዎች ከህዝቡ ጋር የመዋሃዱ ተግባር ከባድ ሊሆንባቸው ይችላል።
ክብራትና ክብራን አድማጮች የምትከታተሉት በ19 ይቅርታ አድማጮች፣ በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ዜማው ያሳበቀ ይመስላል። እዚህ ግድም አዲሱ ፋታ እንውሰድ። ረዘም ያሉ ዘገባዎችና ዝርዝር ዝግጅቶች ነበሩ የቀረቡት።
ዘፈኑ ጀምር አድርግ
ጀምር አድርገናል። ምንድን ነው ርዕሱ ታስተዋውቅ?
የሳቁ
ያንበስ ክስታ።
እሺ
ቴዲ አፍሮ እያነቡስ ክስታ ቴዲ አፍሮ ነበር። ቴዲ እናመሰግናለን። አድማጮች፣ የኢትዮጵያ ፌዴራላዊ አንድነት መድረክ በአገሪቱ እየታየ ያለውን ቀውስና ሌሎች ነባር ችግሮች አስመልክቶ አሳስቦኛል ባላቸው ጉዳይ ዙሪያ በትላንትናው ዕለት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጻፈውን ግልጽ ደብዳቤ ተንተርሶ ከድርጅቱ ሊቀመንበር ጋር የተካሄደ ቃለ ምልልስ ይዘናል። ቆየት ብሎ ይቀርባል። ታዲያ አሁን ሳምንታዊ ቅንብር ሐኪሙን ይጠይቁ ነው ቀዳሚው።
ሐኪሙን ይጠይቁ የስኳር በሽታን ተከትሎ ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተጀመረ ተከታታይ ቅንብር የመጨረሻው ክፍል ዛሬ ይዞ የቀረበው ሙያዊ ትንታኔውን የሚሰጡን የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያ ዶክተር ወርቃየው ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ሕክምና ጥናትና ምርምር ስራ ላይ የሚገኙት ዶክተር ወርቃየው ለበርካታ ዓመታት በጎንደር የሕክምና ትምህርት ቤት በሕክምና መምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ።
አንድ የስኳር ህመምተኛ በረዥም ጊዜ ውስጥ ሊከሰቱ የሚችሉ በርካታ የአይን ህመም አይነቶች ሊዳረግ እንደሚችል ቀደም ብለው ካስረዱን ትንታኔዎች ተመልክተናል። የህመሞቹ አይነቶች እንደ መለያየታቸው የህክምናውም አይነት በአንጻሩ ሊለያይ እንደሚችል መገመት ይቻላል። ነገር ግን ደግሞ በአጠቃላይ ምን አይነት የህክምና አማራጮች አሉ? የህክምናውም አማራጭ ከስኳሩ ህመም ጋር ተያይዞ ሊሄድ የሚችል ከሆነ
እንግዲህ አንድ ጉዳት ደርሶ አይን ላይ በስኳር ምክንያት የመጡ ጉዳቶች ካሉ እንደ ጉዳቱ አይነት እና መጠን የተለያዩ አይነቶች ሊደረጉ የሚችሉ የህክምና አይነቶች አሉ። ቀደም ብዬ እንደጠቀስኩት እንግዲህ እይታን የሚጎዳ የሚቀንስ የስኳር ጉዳት ሲመጣ በሶስት ከፋፍለን አይተናቸዋል። ሬትናው ላይ የሚመጡ እይታን የሚቀንሱ ከስኳር ጋር የተያዙ ጉዳቶች ሶስት ዋና ዋና አይነቶች አሉ እና ልክ በዚህ ማዕቀፍ ደግሞ እንደ አይነታቸው ህክምናውም ምን እንደሚመስል እናያለን። አንደኛው እና የመጀመሪያው ብዙ ጊዜ በተለመደው ስኳር በሽተኛ ላይ እይታ የሚቀንሰው ዲያቤቲክ ማኩሎፓቲ ብለን የምንጠራው በውስጥ ክፍል አይናችን ሬትናው ላይ ጥርት ያለውን እይታ የምናይበት ትንሹ አካል አነስ ያለ ቦታ አለ። እዛ ቦታ ላይ ጉዳት በሚመጡ ጊዜ እይታ ይቀንሳል እና ይህን የሚሆንበት ዋናው ምክንያት ምንድን ነው? አንድ እንዳልኩት ደም ስሮቹ ግድግዳቸው ጉዳት ይደርስና ፈሳሽ ወደ ሬትናው አካል እየገባ ያ አካል እንዲያብጥ ፈሳሽ የሆነ ነገር እንዲይዝ ያደርጋል። ይህን ነገር እንግዲህ በምርመራ እናይና እይታውን የጎዳ ወይም ሊጎዳ የሚችል አቅም ያለው አይነት ሆኖ ስንገነዘብ በህክምና ምን ማድረግ ይቻላል? እነዚህ የተበላሹ ፈሳሽ እያሳለፉ ያሉ ደም ስሮችን ለይተን በምርመራ ካወቅናቸው በኋላ ቦታቸውን ይህን ነገር እንዲያቆሙ በጨረር እነዚህን ደም ስሮች በመምታት ፈሳሽ ማሳለፋቸውን እንዲያቆሙ የሚደረግበት አንደኛ ዘዴ አለ። ሁለተኛ ምንድን ነው? ይህ ፈሳሽ ከደም ስሮች ሞቶ አንዳንዴ ሊያልፍበት የሚችለው ምክንያት ደም ስሮቹ ከመጎዳት ባሻገር ደግሞ ሬትናውን ደግፎ የሚይዘው እንደው እንዲህ ዝለግለግ ያለ ፈሳሽ አለ፣ ቪትረስ የምንለው ውስጥ አይኑ ኳስ ውስጥ ይህ ፈሳሽ አይን በተንቀሳቀሰ ቁጥር አብሮ ይንቀሳቀሳል። ግን አንዳንድ ሬትናው አካሎች ላይ የተያያዘ ነው፣ የተጣበቀ ነው እና ስኳሩ እየዘገየ ሲሄድ ይሄ የተያዘበት ቦታ እየገረረ ሲመጣ ሬትናውን ይጎትተዋል እና በመጎተቱም እንደዚሁ ሬትናው አካላዊ ጉዳት ይደርስበትና ፈሳሽ አልፎ እይታን እንዲቀንስ የማድረግ ነገር ሊኖር ስለሚችል ይሄ የእይታ መቀነስ ወይ እይታውን አደጋ ላይ ሊጥል የደረሰ ሁኔታ ላይ መሆኑን በምርመራውንም ስንገነዘብ በቀዶ ጥገና ገብቶ ይሄን የሚጎትተውን ነገር የማላቀቅ አይነት ቀዶ ሕክምና ሊደረግ ይችላል። እንግዲህ ዲያቤቲክ ማኩሎፓቲ ለምንለው ነው። ሁለተኛው አይነት ከስኳር ጋር ተያይዞ አይን ላይ የሚመጣ ጉዳት የጠቀስ ነው ምንድን ነው? ስኳሩ ጊዜው እየጨመረ እየገፋ በሄደ ቁጥር በአግባቡ በቁጥጥር ስር ሳይውል ሲቀር ከጊዜ ጋር ምንድን ነው የሚሆን እየሆነ የሚሄደው? እንዳልኩት ደም ስሮች ለሬትናው የሚያስፈልጉትን ነገሮች የማቅረብ አቅማቸው እየቀነሰ በሚሄድበት ጊዜ በተለይ ኦክሲጂን የግድ ማግኘት ስለሚያስፈልገው ያንን የማያገኘው አካል እየጨመረና እየበዛ በመጣ ቁጥር አካላችን ምን ያደርጋል? እያካካሰ እየመሰለው እዛ የተጎዱት ደም ስሮች አካባቢ ሌሎች አዳዲስ ደም ስሮች እንዲበቅሉ የሚያደርገው ያለው። ይሄ የሚሆንበት ምክንያት ምንድን ነው? የኦክሲጅን እጥረቱን ተከትሎ ራሱ አካላችን የሚያመነጫቸው ኬሚካሎች አሉ፣ ቅመሞች አሉ፣ አዳዲስ ደም ስሮች እንዲሰሩ የሚያደርግ። ሆኖም ግን እነዚህ ደም ስሮች ብዙም ጊዜ ጠቀሜታ የላቸውም፣ እንዲያውም ጉዳታቸው የከፋ ይሆንና ነገሩን የሚያወሳስቡት እነሱ ናቸው።
ዶክተር ወርቃየው እነኚህን የመሰሉ ሁለት አይነት የተለዩ የህመም ሁኔታዎች በሚፈጠሩበት ጊዜ የህክምናው አማራጮች ይለወጡ ይሆን? ለመሆኑ ምን አይነት ገጽታ አላቸው?
ሁለት አይነት የህክምና ዘዴዎች አሉ ሊደረጉ የሚችሉት። አንደኛው ምንድን ነው? እነዚህ አካሉ ኦክሲጅንን ባለማግኘቱ ምክንያት ከሬትና ውስጥ እየመነጩ ያሉት አዲስ ደም ስር እንዲሰራ የሚያደርጉትን ኬሚካሎች የሚሰሩትን ስራ እንዳይሰሩ የሚያደርጉ መድኃኒቶች አሉ። አይን ውስጥ የሚወጋ ያንን በመስጠት አዲሶቹ ደም ስሮች እንዳያድጉና ችግር እንዳይፈጥሩ ወይም እየከሰሙ እንዲሄዱ የሚያደርግ አይነት ህክምና አለ። ወይም ይሄ ከሌለ ደግሞ እንዲሁ በጨረር የሚገባና ብዙ ስራ የማይሰራ ይሆን የሬትና ቅል ደም ወደ ዋነኛው ማኩላ ወደምንለው አካል ብቻ እንዲሄድ፣ ሌሎቹ ብዙ ጥቅም የሌላቸው አካሎች ደም እንዳይሻሙ እነሱን በጨረር በመምታት ይህን ሊመጣ የሚችለውን ከፍ ያለ ስብስብ ነገር ለማስወገድ የሚደረግ የህክምና አይነት አለ። ከዚህ ባሻገር ግን እንዲህ ህክምናም ተደርጎ ወይም ደግሞ በጣም በመዘፈ ነጋት በሶስተኛነት ደረጃ ሬትናው ላይ የምናየው አድቫንስድ የሆኑ ችግሮች ብለን የጠቀስናቸው አሉ። እንዲህ ደም ስሮቹ አድገው ደም ወደ አይን ውስጥ መፍሰስ ወይም ደግሞ ቅድም ያልኩት ቪትረሱ እንዲሁ ከመቆየት ከመቁሰልም እነዚህ የሚያድጉት ደም ስሮችም ያገሩትና ሬትናውን ገንጥሎ ከቦታው እንዲላቀቅ ማድረግ ወይም ደግሞ ቅድም ያልኩት ደም ስሮች እንዲያርጉ የምንለው ቅመም ከኋላ በኩል ካለው አይናችንም ክፍል በማለፍ አንዳንዴ ወደፊት ለፊት ወዳለው አይን አካላችን ይመጣና ደም ስሮች አላስፈላጊ ቦታ ላይ እንዲያድጉ ያደርግና በአይናችን ውስጥ ዝውውር የሚያደርግ ሌላ ፈሳሽ አለ። የዛን መግቢያ መውጫውን ቀዳዳዎች ስለሚደፍኑ ስቃይ ሊያስከትል የሚችል አይነት ከፍተኛ የሆነ የአይን ግፊት የማስከትል አይነት ውስብስብ ነገሮች ሊመጡ ይችላሉ። እነዚህ እንግዲህ የገፉ በጣም አስቸጋሪ የሆኑ ችግሮች በሚመጡ ጊዜ እንደ አይነታቸው ለይተን እንዳወቅ ሰው የችግር አይነት አብረው የሚሄዱ የተለያዩ ስብስብ የሆኑ የኦፕሬሽን ወይም የመድኃኒት ወይም የጨረር ሕክምናዎችን ከአንዱ ከአንዱ ጋር በማያያዝ የምናደርጋቸዋሉ። ግን ዋናው ነገር ምንድነው እንዳልኩ እንዲህ የገፋ ችግር ውስጥ ከተገባ አሁን ቅድም ከላይ የጠቀስኳቸው ሕክምናዎች አብዛኞቹ ያለውን እይታ ባለበት እንዲቆየ ማድረጊያ ናቸው እንጂ የደረሱ ጉዳቶችን መልሰው ብዙ ጊዜ የሚመልሱ ስላልሆኑ ዋናው መድኃኒት እንደዚህ አይነት ውስብስብ ችግር ውስጥ ከመግባት ቅድም የጠቀስናቸው የቅድመ ጥንቃቄዎች ላይ በሽታው ገፍቶ እነዚህ ውስብስብ ነገሮች እንዳያመጣ መከታተሉ ላይ ነው አጽንኦት ማድረግ የሚያስፈልገን እላለሁ።
ዶክተር ወርቃየው የስኳር ህመምና እሱን ተከትሎ የሚከሰቱ የአይን ህመሞችን በተመለከተ ከህመሞቹ ምንነት መልከ ብዙ ናቸው እስከሚያስከትሏቸው ጉዳቶችና ይበልጡን ደግሞ የመከላከሉ እርምጃ ከሁሉ ቅድሚያ ሊሰጠው ኋላ ከሚመጣውም ፈተና የሚያድን ነውና መከላከሉ ላይ አጥብቆ ህሙማንም ሆነ ቤተሰቦች ሊያደርጉ የሚችሏቸውን ነገሮች አጽንኦት ሰጥተው አስረድተዋል። የህክምና አማራጮቹንም ዘርዝረዋል። ሌላ መሰል የአይን ህመምን የሚመለከቱ ጥያቄዎች መልሰን እስክናገኙ ለሰፊው ተከታታይ ውይይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። ሰላም ዋል።
አመሰግናለሁ አሉላ። ስኳር አለኝ የሚሉ ሰዎች ገጥሞ ስኳር ከሱቅ ገዝተው ኪሳቸው ያዙኝ።
በበሉ ልክ ነህ። አዲሱ
ጨጓራ አለኝ። እንግዲህ እኮ ጨጓራ ህመም አለብኝ ነው ነገሩ። ተለምኖ
የአነጋገር ነገር ብዙ እንድንል ያደርጋል። ግን በዚህ ህመም በተለይ ደግሞ በሰፊው ብዙዎች የሚጠቁበት እንደመሆኑ የስኳር ህመም አለብኝ እንግሊዘኛውንም ቃና የያዘ ይመስለኛል። ካነጋገሩ ግን ልክ ነው ሰምቻለሁ።
ስኳር ያለበት ሰው ስኳር አይበላም በነገር አይደለም።
ልክ ነው አለው።
ደግሞ ትንሽ ስኳር የሚቀምሱ አሉ። ስኳር ያለባቸው ሰዎች
ሁለት አይነት ነው ለነገሩ። እንደው ሰዓት ስለሌለ ወደሚቀጥለው ፕሮግራም እንተላለፍ እንጂ ስኳርን በሚያብላላው ቅመም ማነስ የሚመጣው የስኳር ሁኔታ አለ። ደግሞ የስኳሩ መጠን ራሱ አንሶ ሰዎች ችግር ውስጥ የሚገቡበት ሁኔታ አለ። በሌላ ርዕስ ይሄንም እንግዲህ መልሰን ማየታችን አይቀርም።
እኔ ስኳር የለኝም፣ ስኳር አልጠጣም። የሚቀጥለው ፕሮግራም ጋር እንሂድ።
አድማጮች፣ ቀደም ብለን ያስተዋወቅ ነው ዝግጅት ነው የኢትዮጵያ ፌዴራላዊ አንድነት መድረክ በአገሪቱ እየታየ ያለውን ቀውስና ሌሎች ነባር ችግሮች አስመልክቶ አሳስቦኛል ባላቸው ጉዳዩ ዙሪያ በትላንትናው ዕለት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጻፈውን ግልጽ ደብዳቤ ተንተራሰ ከድርጅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ጋር እየተካሄደ ቃለ ምልልስ ነው። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር፣ ድርጅታችሁ አሳስበውኛል ያላቸውን 5 ነጥቦችና ሌሎች ጭብጦች ያዘለ ግልጽ ደብዳቤ ነው መድረክ በትላንትናው ዕለት ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ላከው። በቅድሚያ የግልጽ ደብዳቤውን ዓላማ ባጭሩ ቢያስረዱን።
ዓላማው በዚህ አሁን በቅርብ ጊዜ በተከሰተውም ሆነ በሌሎች ነባር ችግሮች ላይ ሁሉ ተደጋጋሚ ይፋ ጋዜጣዊ መግለጫዎችንም እየሰጠን ከገዢው ፓርቲም ሆነ ከጠቅላይ ሚኒስትሩ መንግስት ምንም አይነት ምላሽ የምናገኝበት ሁኔታዎች አልነበሩም። ይህኛው ይህንን የሚያጠቃልል ነው። ሌላው ደግሞ ከዚህ በፊትም በግልጽ ሳይሆን በግልም ለሳቸው ብቻ የሚደርስም ደብዳቤዎች ደጋግመን ጽፈናል። እንደ ይሄ ሁኔታዎች እስከዚህ ሊደርስ እንደሚችል በመጠቆምም መነጋገር አለብን፣ እኛም መላ አለን በሚል ለዚህም ሁሉ ጆሮ ጠባ ልበስ ነው። ምንም የተሰጠን መልስ የለም እና የነዚያ ሁሉ ማጠቃለያ ነው እንግዲህ በግልጽ ፕሬሱ የሚወቀው ህዝቡ የሚወቀው ብለን ይህንን አጠቃለን ማቅረባችን ነው።
መልካም። ፕሮፌሰር በየነ፣ በዚህ በወቅቱ አሳሳቢ የኢትዮጵያ ጉዳዮች ላይ ያተኮረ ግልጽ ደብዳቤያችሁ ለተከሰቱት ችግሮች ሙሉ መሰረታዊ መንስኤ እርስዎ የሚመሩት ፓርቲና መንግስት የህዝቡን እምነትና ይሁንታ በነጻ ምርጫ ያላገኘ እንደመሆኑ ለሚከሰቱ ችግሮች መፍትሄ መስጠት ብቃት ማጣቱ ነው ሲሉ መድረክ ኢህአዴግን በተቸበት በዚህ ግልጽ ደብዳቤ፣ ቀደም ብዬ በመግቢያውን እንደጠቀስኩት ድርጅቱ አሳስበውኛል ያላቸውን 5 ነጥቦች እንዲሁም መፍትሄ ያላቸውን ሌሎች 5 ነጥቦች አክሎ ይዘረዝራል። እስኪ ዋና ዋናውን ያስጨብጡ።
ያው እንግዲህ አሳስበውኛል ያልነው በመሰረቱ ኢህአዴግ ሁል ጊዜ ከህገ መንግስቱና ከሀገሪቱ ህግጋት ውጭ የሆኑ እርምጃዎች የመውሰዱ ጉዳይ ደግሞም ከሌሎች አማራጭ አለን ከሚሉት ስቴክሆልደርስ ጋር ለመነጋገር ጨርሶ ፈቃደኛ ያለመሆኑ መድረክንም ጨምሮ ማለት ነው ብዙዎችን የፖለቲካ ቡድኖች እያስከፋና ተስፋ እያስቆረጠ ወደ ትጥቅ ትግል ይህንን መንግስት በጉልበት ነው ማስወገድ ያለብን ወደምለው እንዲሸጋገሩ እየገፋቸው ነው። ይሄም ለሀገራችን የመጻኢ ዕድል የሚበጅ አይደለም። ከእንግዲህ ወዲህ የጦርነትና እንድን የሲቪል ግጭቶች ሁኔታ ተፈጥሮ ለዚህ ሀገር የሚበጅ አይሆንም፣ ወደ መበታተንም ሊያደርስ ይችላል የሚል ስጋት አለን የሚል ነው የመጀመሪያው ያሰመርንበት። ከዚያም ቀጥሎ ኢህአዴግ በየጊዜው ህዝቡ በህገ መንግስቱም በሀገሪቱ ህጎች የተቀመጡትን መብቶች ለማስከበር ወይም ጥፋቶቹን ለመቃወም የሚያደርጋቸውን እንቅስቃሴዎች በሙሉ ነው በሞት ነው የሚቀጣው። ይህም ተጠያቂነት በሌለበት ደረጃ ማለት ነው። ይሄ ተደጋግሞ የተከሰተ ነው እና በጋምቤላ አይተነዋል፣ በሌሎች አካባቢዎችም እንደዚሁ ተደጋግሞ የተከሰቱ ናቸው። ለዚህ ተጠያቂነት የለም። ያንን ጥፋት ያደረሰውን የታጠቀ ሰራዊት ኃይል ከአካባቢው ዝም ብሎ ማዞር ነው፣ ወደ ሌላ መውሰድ ነው እና እንደዚህ አይነት ከህግ በላይ ሆኖ ዜጎችን መብት እየገፈፉ እስከ ህይወት ማጥፋት ድረስ የመቅጣቱ እርምጃዎች ተደጋግመዋል። መንግስቱ ህግና ህጋዊነትን አክብሮ ማስተዳደር ያለመቻሉ በእጅጉ አሳስቦናል የሚል ነው። ሌላኛውም ደግሞ በየአካባቢው የሚደርሰው የመሬት ቅሚያ በገጠሩም በከተማም ህዝቡን ሳያማክር ህዝቡን ማዕከል ያላረገ ልማት በሚል ልማት ማለት መቼም ህዝብን ለመጥቀም ነው ግን የህዝብን ይሁንታ ያላገኘ ልማት በሚል ስም ህዝብ እየተገፋ ነው። ህዝባችን ከ85 በላይ አርሶ አደር ነው እና የአዲስ አበባውም በቅርቡ የሆነው ሁኔታ የዛው አካል ነው። እንደውም ከተሞቹን የዞን የወረዳ ከተሞቹን ሁሉ አስፋፍተው እነዚህን ሁሉ የተስፋፋ መሬቶችን በማዘጋጃ ስር እያደረጉ መሬት በፌዴራል አስተዳደር እንዲሆን የመሬት አስተዳደር ኮርፖሬሽን የሚል አቋቁመናል እስከ ማለት ሁሉ ደርሰዋል እና የአዲስ አበባና አሁን በቅርቡ የተደረገው ለሁለተኛ ዙር ሙከራ ከዚህ በፊትም ግጭት አስነስቶ የተተወን ነገር አሁን ደግሞ በሌላ መልክ ማምጣቱ አሁንም የገበሬውን ይዞታ ተጋፍቶ መሬትን በሙስና እየቸበቸቡ ለመክበር ካልሆነ በስተቀር ሰፊውን ህዝባችንን እየጠቀመ ያለመሆኑ አሳስቦናል የሚል ነው።
መልካም። አሁን ለተፈጠረው በሀገሪቱ ውስጥ ለሚታየው እጅግ የገነነ ቀውስ የሚታይበት ሁኔታ ምንድን ነው መድረክ በአማራጭነት እየጠቆመ ያለው? ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በላካችሁት ደብዳቤስ ምንድን ነው ያመላከታችሁት? ይህንንም ባጭሩ።
አዎ፣ መሰረታዊው ችግር የፖለቲካ ምህዳሩ ያለመስተካከሉና የሀገራችንን የፖለቲካ አዙሪያ መግባባት ያለመቻላችን ነው እና የዚህ ሁሉ ነጸብራቅ ነው የህዝቡ ንዴት ገንፍሎ ወጥቶ አሁን ላየንበት በጣም አሳዛኝ ለሆነ እልቂት ሁሉ የዳረገው። ስለዚህ የመጀመሪያው መሰረታዊው መቀመጫችን በፖለቲካ በሀገራችን ህይወት ላይ መስማማት በሚቻልበት ማለት አካሄዱ ላይ ዴሞክራሲያዊ ምህዳሩ ሰፍቶ ሁሉም የተደራጀ ወገን ብቃት አለኝ የሚል ፕሮግራሙን ለህዝብ አቅርቦ ይሁንታ አግኝቶ ብቃት ያለውና የህዝብ የፈቀደው እንዲያስተዳድር፣ ሌላው ድሉን እንዲጠብቅ የሚለው የሰለጠነ አሰራርና አካሄድ እንትን ውስጥ መግባት አለባት ሀገራችን። ለዚህ በየቦታው ለሚገነፍሉ ችግሮች፣ ያለመተማመኖች እና በቁጭት ላይ ቁጭት፣ ምሬት ላይ ምሬት እየጨመረ የሚሄደው መሰረታዊ የፖለቲካ አካሄዳችን ላይ ስምምነት ያለመኖር ነው የሚለውን አስምረናል። ከዚያም እንግዲህ በማስከተል ሌሎች ጉዳዮች ያነሳናቸው ህዝብን ሳያማክሩ ለልማት ነው ተብሎ ህዝብን መብት የመጋፋቱ ነገር መቆም አለበት የሚል አስቀምጠናል። ልማቱ ህዝብን ማዕከል ያደረገ መሆን ያለበት፣ ከዚያ በላይ ያለው ልማት ብለው ሰራን የሚሉትን በሙዚየምነት ለማሳየት ነው ወይስ ህዝቡ ተጠቃሚ እንዲሆን ነው የሚል ቅሬታና ሂስ ነው እያቀረብን ያለ ነው። ሌላው አሁን በደረሰው ችግርም ዋናው አድራጊ ፈጣሪ ኢህአዴግ ነው። ይህንን የማስተር ፕላን ነገር እንደገና ቆስቁሶ ያመጣው እሱ ነው። በዚህ ያልተመጣጠነ እንትን ጉልበት ተጠቅሞ ከ140 በላይ ዜጎች ህይወት በከንቱ አልፏል። በሺዎች የሚቆጠሩ ታስሮ ነው ያሉት። የፖለቲካ መሪዎች ከኛ ጋር አብረው የሚንቀሳቀሱት ታስሮ ነው ያሉት። ግማሾቹም በቁም ስር ነው ያሉት። በህገ መንግስቱ አንቀጽ 17 የግለሰብን ነጻነት የነፈገ ከቤት እንዳትወጡ ስትወጣ እንገልሃለን የሚል ማስፈራራት እስከ ማድረግ ድረስ የደረሰ ህገወጥነት የታየበት ነው እና ይሄ ሁሉ ይቁም ነው የምንለው። ህይወታቸው የጠፋው ካሳ ይከፈላቸው ይገባል። ንብረታቸው የወደመውን ካሳ ይከፈላቸው ይገባል። ከህግ አግባብ ውጪ ይህን እርምጃ የወሰኑት ወገኖች ማንም ሆነ ማን ለፍርድ ሊቀርቡ ይገባል የሚሉ ናቸው እና እንግዲህ ሌሎቹም 5 ነጥቦች ነው ያስቀመጥናቸው። የረሃብንም ጉዳይ አንስተናል። በዚሁ በረሃብ ተጠቁ ወገኖቻችን እርዳታ ይህን በአግባቡ እየደረሰ አይደለም፣ እየተነገደ ነው፣ እየተሸጠ ነው። ለዚህ መረጃ አለን። ከዚያም በላይ የፖለቲካ ወገንተኝነት እየተከተሉ ነው እርዳታው የሚሰጠው። መድረክ ያምጣ፣ በየነ ጴጥሮስ ሲያመጣ ትጠቀማላችሁ፣ እርዳታ ታገኛላችሁ የምለውን ከራሴ ስፔሲፊክ ኮንስቲቱንሲ ይህንን መረጃ ማቅረብ የምችል ነኝ። እነዚህ እንግዲህ ከማስታውሳቸው የእንኳሎቹ ይመስሉኛል።
መልካም።
የተፈናቀሉ ህዝቦች ዜጎችን ይሄ ወደ ክልላችሁ ሂዱ፣ ይሄ እናንተ አካባቢ አይደለም እየተባሉ በህገ መንግስቱ ኢትዮጵያዊ በየትም ክልል ኑሮውን መመስረት መኖር መንቀሳቀስ ይችላል የምለውን አናሳ ብሔሮች ናችሁ ከሌላ ጋር መጣችሁ የሚባለውን ጥቃት ማስቆም ያልቻለ ፈቃድም ለዚህም ፍላጎትም የሌለው መንግስት ነው። ይሄ የዜጎቻችን ሁኔታ በእጅጉ ያሳስበናል። በየአካባቢው ያለው አሁን አመያ የሚባል አካባቢ የደረሰው ውድመትና ጥቃት፣ ሌሎችም አካባቢዎች የደረሱ ሁልጊዜ ዝም ብሎ እየተተረኩ ብቻ የምታልፈውና ኢህአዴግ ይህንን የዜጎች በደል ቁሞ የሚያይ መፍትሄ ለመስጠት ብቃት ያጣ ነው እና ለዚህ መፍትሄ ስጡ የሚል ነው።
አድማጮች፣ አሁን የፕሮግራም ማሳሰቢያ አለ። የአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን የተባለውን አስመልክቶ በኦሮሚያ ከተሞች በተቀሰቀሰ ተቃውሞ እስካሁን የ140 ሰዎችን ሕይወት ማለፉን የመብት ተሟጋች ድርጅቶች ገልጠዋል። በብዙ መቶዎች የተገመቱ ተቃዋሚዎችና የፖለቲካ አመራር አባላት መታሰራቸውም ይነገራል። ተቃውሞ አሁን በአንዳንድ የኦሮሚያ ከተሞች መቀጠሉም እየተዘገበ ነው። መፍትሄው ምንድን ነው? ሰላምስ እንዴት ሊወርድ ይችላል? በዚህ ዙሪያ ጥያቄዎቻችሁን የሚመልሱ ምሁራን ለፊታችን ሐሙስ ጋብዘናል። ጥያቄዎቻችሁን በስልክ ቁጥራችን 202-205-9942 የውስጥ መስመር 14 ወይም በኢሜይል ለሚቀናችሁ horn@voanews.com በሚለው አድራሻችን ላኩልን። ተሳተፉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በኮንጎ ዲሞክራቲክ ሪፑብሊክ፣ በቪየትናም፣ በሶሪያ፣ በሩሲያ፣ በኢራንና በሌሎች አገሮች የሚገኙ የጋዜጠኞች ሥራ በአሁኑ ወቅት እንዲዳከም ተደርጓል። ሐሳብን በነጻነት የመግለጽ መብትም ስጋት ላይ ወድቋል። ለጋዜጠኞች መብት ተሟጋቹ ድርጅት ኮሚቴ ቱ ፕሮቴክት ጀርናሊስት ባወጣው ሪፖርት በአውሮፓውያኑ ዓመት 2014 ከ60 በላይ ጋዜጠኞች መገደላቸውን፣ በመቶዎች የሚቆጠሩ መታሰራቸውንና ብዛት ያላቸው ሌሎች የደረሱበት እንደማይታወቅ ገልጿል። ሪፖርተርስ ዊዛውት ቦርደርስ ወይም ድንበር የለሽ ጋዜጠኞች የተባለው ሌላው የጋዜጠኞች ጠበቃ በበኩሉ መንግሥታዊ ቁጥጥሮች ሳንሱር ማድረግን፣ ማዋከብን፣ መንግሥታዊ ያልሆኑ ድርጅቶችን እንቅስቃሴዎች የሚያግዱ ሕጎችን ማውጣትና በፖለቲካ መሪዎች የሚሰነዘሩ ማስፈራሪያዎችን ያካትታሉ ብሏል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዲፕሎማሲና የሕዝብ ጉዳዮች ረዳት ሚኒስትር ሪቻርድ ስቴንግል ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ ሲናገሩ፣ እርሳቸውም ራሳቸው ቀድሞ ጋዜጠኛ ነበሩ፣ ሲናገሩ ሐሳብን በነጻነት የመግለጽ መብትን የገለጹት መሠረታዊ የሰው ልጆች መብት ነው ሲሉ ነው። በእነዚህ መሠረታዊ የሰው ልጆች መብቶች ላይ የተደቀኑ ፈተናዎች ደግሞ ዛሬ ከመቼውም ጊዜ በበለጠ ጥልቅና ከባድ ችግር ውስጥ ናቸው ሲሉ አስረድተዋል። ሪቻርድ ስቴንግል ሦስት ዋና ዋና ሲሉ የገለጿቸውን ችግሮችም ዘርዝረዋል። አንደኛ፣ ጋዜጦች በግጭት አካባቢዎችና ሌሎች ስፍራዎች የሚደርሱባቸው የአካል አደጋዎች። ሁለተኛ፣ አምባገነን መንግሥታት ባሉባቸው ሀገሮች ውስጥ ሐሳብን በነጻነት ለመግለጽ የሚያስችሉ ሁኔታዎች እየጠበቡ መምጣትና፣ ሦስተኛ፣ የተሳሳቱ መረጃዎች ስርጭት እያደገ መምጣት ናቸው ብለዋል። ይልና የቪዮርስ አንቀጽ ሐተታውን ይቀጥላል። ቀድሞ ሲሉ አከሉ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ረዳት ሚኒስትሩ ሪቻርድ ስቴንግል፣ ቀድሞ እውነትን ለማውጣት የሚጥሩ ጋዜጠኞች ትብብርና ምስጋና ያገኙ ነበር። በአሁኑ ጊዜ ግን የመንግሥትና እንደ አይሲል ያሉ አሸባሪ ቡድኖች የጥቃት ኢላማ ሆነዋል። የፕሬስ ነጻነትን መደገፍ በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ውስጥ ወሳኝነት አለው። በዓለም ዙሪያ ያሉ ዲፕሎማቶቻችን ከመንግሥታት ጋር በጋራ ጉዳዮች ላይ ሲነጋገሩ በየጊዜው ከሚያነሷቸው ነጥቦች አንዱም ይኸው የፕሬስ ነጻነት መከበር ጉዳይ ነው። ለጋዜጠኞች ሥልጠና መስጠትን የተመለከተው ሐሳብ አንዱ ነው። ዩናይትድ ስቴትስ በኢንተርኔት ነጻነት ፕሮግራሞች መስፋፋት ላይ ከ100 ሚሊዮን ዶላር በላይ መድባለች። በብዙ ሺዎች የሚቆጠሩ በዓለም ዙሪያ የሚገኙ ነጻ ጋዜጠኞችን ለማሰልጠን፣ በመጨረሻም ለዚህ ከአሸባሪ ቡድኖች ወይም ከአምባገነን መንግሥታት እያደገ ስለመጣው የሐሰት ዜና ስርጭት ምላሽ በመስጠት ዩናይትድ ስቴትስ ንቁ ተሳትፎ ታደርጋለች ብለዋል ረዳት ሚኒስትር ስቴንግል። ዩናይትድ ስቴትስ እውነቱን የሚገልጹ ሁኔታዎችን በማስፋትና በመቆጣጠር የሐሰት ፕሮፓጋንዳዎችን በሐቅ ማስረጃዎች በተደገፉ መልእክቶች በመምታትና በዓለም ዙሪያ የሚገኙ ነጻ መገናኛ ብዙሃን በገንዘብ በቴክኒክና በሎጂስቲክስ በመደገፍ በንቃት እየሠራች ነው ሲሉ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዲፕሎማሲና የሕዝብ ጉዳዮች ረዳት ሚኒስትሩ አስረድተዋል። እና ዩናይትድ ስቴትስ ይህን የምታደርገው ለምንድን ነው? ምክንያቱም ፕሬዚደንት ባራክ ኦባማ እንዳሉት ጋዜጠኞች ለዜጎች ሁሉ ስለ ሀገሮች፣ ስለ እኛ፣ ስለ ራሳችን፣ ስለ መንግሥታችን እውነቱን እንድናውቅ ዕድሉን ስለሚሰጡን ነው። ያ ሲሆን የተሻለ ያደርገናል፣ ያጠነክረናል ብለዋል ሲል የምሽቱ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮቻን ወደ ማጠቃለያዎቹ ዜናዎች እናልፋለን።
ሶሪያ ውስጥ በሲቪሎች ላይ ለሚደርሰው እልቂት ተጠያቂዎቹ አማጽያኑና የውጭ አገር ደጋፊዎቻቸው እንጂ ፕሬዚዳንት በሽር አልአሳድ አይደሉም ሲሉ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ተናገሩ። ፕሬዚዳንት ፑቲን ዛሬ ማክሰኞ ጀርመን ውስጥ በታተመ ቢልድ ጋዜጣ ባካሄዱት ቃለ ምልልስ እንደተናገሩት አሳድ ውጊያቸው በመንግስታቸው ላይ ጦርነት ከሚያነሳ ኃይል ጋር ብቻ ነው። እናም አሉ ፑቲን፣ ለአምስት ዓመት በተካሄደ የአገሪቱ የእርስ በርስ ጦርነት ጥፋተኛም ቢሆኑ ለጦርነቱ መራዘም ግን ተጠያቂ አይሆኑም ብለዋል። ዓለም አቀፉ ቀይ መስቀል ማህበር ዛሬ ማክሰኞ በሰጠው መግለጫ ሊባኖስ ድንበር ላይ ለምትገኘው ለሶሪያዋ ማዳያ ከተማ እርዳታ ለማቅረብ ከሌሎች ድርጅቶች ጋር በመሆን የጀመረው ጥረት ስኬት እያሳየ መሆኑን አስታወቀ። ቃል አቀባዩ ፓውል ክሪዚክ በትዊተር እንዳስታወቁት ዓለም አቀፍ ቀይ መስቀልና የተባበሩት መንግስታት ሶሪያ ቀይ ጨረቃ ጋር በመተባበር አካባቢውን መልቀቃቸው ተሰምቷል። በቀጣዮቹ ቀናትም እርዳታው ይሄዳል ብለዋል።
አድማጮች፣ ለምሽቱ የያዝነውን በዚሁ አበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።